Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን። ሰላም፣ እንደምናመሻችሁ። በዛሬው ታህሳስ 30 ፕሮግራማችን መንግስት ለብሔራዊ መግባባትና ለዲሞክራሲ ያለውን ቁርጠኝነት ሁሉም የፖለቲካና የህሊና እስረኞች በመፍታት እንዲያረጋግጥ ጠይቋል።
እነኚህ ሰዎች መጀመሪያ ለፖለቲካ አመለካከታቸው ምክንያት እንደታሰሩ፣ ምናልባት በፖለቲካ አመለካከታቸው ምክንያት እሱን ተከትሎ አደረጉ ይባሉት ተግባሮች በእነኚህ በጣም በተለይ አሻሚ እና ግልጽነት የጎደላቸው አንቀጾች ያሉት የጸረ ሽብር ህጉም ጭምር ቢሆን ወይም የወንጀለኛ መቅጫ ህጉም ድንጋጌዎች ቢሆኑ እነኛን ፈጽመዋል አልፈጽሙም የሚለው የህግ ክርክር እንዳለ ሆኖ በፖለቲካ አመለካከታቸው ምክንያት እንደሆነ በዋነኛነት በህግ አንጻር ሳይሆን በፖለቲካ አንጻር ማለት ነው የታሰሩት ግልጽ ነው። በዚህ ምክንያትም ነው እኛ እስከምንረዳው ድረስ መንግስትም ለመፍታት እነኚህ ሰዎች የሚወስነው።
ጥያቄውን ያቀረበው ሰመጉ ነው። ያደመጣችኋቸው ደግሞ የሰመጉ ስራ አስፈጻሚ ሊቀመንበር አቶ ቆምላቸው ዳኝ ናቸው። በሌላ ዜናችን ደግሞ የገዢው ፓርቲ ኢህአዴግ ግምገማ የማጠናቀቂያ ጽሑፍን ተከትሎ የተሰጠው መግለጫ አነጋጋሪው የሳምንቱ ጉዳይ ነበረ። ከመግለጫው በኋላም ፖለቲከኞችና የፖለቲካ እስረኞች የሚለው አገላለጽ እንዲሁም መምታታትን የፈጠረ ጉዳይ ነበር። የፖለቲካ እስረኞች እነማን ናቸው?
ከሰልፍ ላይ ታፍነው ተወስደው፣ ከስራ ቦታቸው ላይ ታፍነው ተወስደው፣ ከመኖሪያ ቤታቸው ታፍነው ተወስደው የት እንደደረሱ የማይታወቁ ሰዎች አሉ።
መቀመጫውን ጄኔቫ ስዊዘርላንድ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራ የሰብአዊ መብት ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያም ናቸው። ይዘናቸዋል። የሊቢያን በርሃን የሜዲተራንያንን ባህር አቋርጠው ወደ ጣሊያን የሚገቡ ስደተኞችን በመርዳት የሚታወቁት የኤርትራዊ ትውልድ ያላቸው አባ ሙሴ ዘራይ ለሽልማት ታጩ።
ልዩ ነገር ያደረኩት አለ ብዬ እንትን አልልም። በምን ክርስቲያን እንደ ቄስ ግዴታ ነው ያደረኩት።
የትላንት ምሽቱ የጎልደን ግሎብ ሽልማት ስነስርዓትን በተመለከተም ዳሰሳለን። የሁሉንም ዝግጅቶቻችንን እንግዲህ አድምጡ፣ ተከታተሉን። በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ስጡን። ካሁን ጀምሮ መቀበል ጀምረናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ሱዳን ከኤርትራ ጋር ያላትን ድንበር ዘግታለች። ድንበሩን የዘጋው የሱዳን ፕሬዚዳንት ኡመር አልበሽር በከሰላና በሰሜን ኮርዶፋን ክልሎች ለስድስት ወራት ያህል የአስቸኳይ ጊዜ አዋጅ ካወጁ በኋላ መሆኑን ሱና የተባለው የዜና አገልግሎት ባሳለፍነው ቅዳሜ ገልጿል። አዋጁ ባለፈው ጥቅምት ወር ዳርፉርና ብሉ ናይል አጠገብ የተጀመረው ህገወጥ አሸጋጋሪዎችን ትጥቅ ለማስፈታት የሚካሄደው የዘመቻ አካል መሆኑም ተገልጿል። ሩዋንዳና ኡጋንዳ ከእስራኤል አፍሪካውያን ፍልሰተኞችን ለመቀበል ያደረጉት ስምምነት እንደሌለ ባለፈው አርብ ማስታወቃቸውን ሮይተርስ የዜና አገልግሎት ዘግቧል። እስራኤል ህጋዊ ፈቃድ ሳይኖራቸው በሀገሯ የሚኖሩ አፍሪካውያን ፍልሰተኞች ወደ ሀገራቸው እንዲመለሱ ወይም ሶስተኛ ሀገር እንዲሄዱ ስትል በብዙ ሺህ የሚቆጠር ገንዘብ እንደምትከፍል ባለፈው ረቡዕ ተናግራለች። ከመጪው መጋቢት ወር በኋላ ህጋዊ ፈቃድ የሌላቸው ፍልሰተኞችን እንደምታስርም ዝታለች። ይህን ድርጊት የሚቃወሙት የሰብአዊ መብት ቡድኖች ኡጋንዳና ሩዋንዳ ከዚህ ቀደም አፍሪካውያን ፍልሰተኞችን ከእስራኤል ለመቀበል ተስማምተው ነበር ይላሉ።
በመጨረሻም የኢራን ፕሬዚዳንት ሐሰን ሩሃኒ ሁሉም ባለስልጣኖች ሊነቀፉ ይችላሉ፣ በሀገሪቱ ተቃውሞ የሚያካሂዱትን ሰዎች ያሳዘነው የኢኮኖሚ ሁኔታ ብቻ አይደለም ብለዋል። በማህበራዊ ሚዲያ ላይ የተጣለው እገዳ እንዲነሳም ሩሃኒ ጥሪ አድርገዋል። ለሁለት ሳምንታት ከሚጠጋ ጊዜ አንስቶ ኢራን ውስጥ ተቃውሞ በመካሄድ ላይ ባለበት በአሁኑ ወቅት መንግስት መልእክት በሚተላለፍላቸው አካባቢዎች ላይ ቴሌግራምና ኢንስታግራምን ጭምር እገዳ ጥሏል። በኢንስታግራም ላይ የተደረገው እገዳ ትላንትና ተነስቷል። ቴሌግራም ግን እንደታገደ ነው። እንደ አውሮፓውያን አቆጣጠር ከ2009 ዓ.ም አንስቶ ኢራን ውስጥ ይህን ያህል ትልቅ ጸረ መንግስት ተቃውሞ አልተካሄደም። ተቃዋሚዎቹ የሥራ አጥነት ችግርና የምግብ ዋጋ መናር ላይ ጥያቄ ያስነሱ ናቸው። በመንግስት ለውጥ እንዲደረግም እየጠየቁ ናቸው። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ጉዟችን ነው። ሰመጉ ወይም ሰብአዊ መብቶች ጉባኤ መንግስት ለዴሞክራሲና ለብሔራዊ መግባባት ያለውን ቁርጠኝነት ሁሉንም የህሊናና የፖለቲካ እስረኞችን በመፍታት እንዲያረጋግጥ ጠይቋል። በማዕከላዊ ወንጀል ምርመራና በሌሎች ስፍራዎች ዜጎች ከፍተኛ ጭካኔና ስቃይ እንደሚፈጸምባቸውም አስታውቋል። መለስካቸው አመሀ ከአዲስ አበባ ዝርዝሩን አድርሶናል።
ሰብአዊ መብቶች ጉባኤ ሰመጉ ታህሳስ 27 ቀን 2010 ዓ.ም አመሻሹ ላይ በኢንተርኔት ባሰራጨው ጽሑፍ የሰብአዊ መብቶች ተከራካሪ ድርጅት እንደመሆኑ መጠን ገዢው ግንባር ኢህአዴግ በዚያው ሳምንት ቀደም ብሎ ያወጣውን መግለጫ አስመልክቶ ያለውን አቋም ያስታወቀበት መግለጫ እንደሆነ ጠቁመዋል። ሰመጉ በዚህ መግለጫው መንግሥት የፖለቲካና የህሊና እስረኞችን ለመፍታት እንዲሁም ከ40 ዓመታት በላይ የዜጎች ስቆቃና የስቃይ ቦታ ሆኖ የቆየውን የማዕከላዊ ምርመራ ተቋም ለመዝጋት ያሳየው ተነሳሽነት ሊበረታታ የሚገባው መሆኑን ያምናል ብሏል። ቀጠል አድርጎም በዚህ ረገድ መንግሥት በቀናነት ያለ አድሎና የፖለቲካ ትርፍ ስሌት ሁሉንም የህሊናና የፖለቲካ እስረኞች ነጻ በማድረግ ለዴሞክራሲና ብሔራዊ መግባባት ያለውን ቁርጠኛነት እንዲያረጋግጥ ሲል ሰመጉ አበክሮ ጠይቋል። የሰመጉ ሥራ አስፈጻሚ ሊቀመንበር አቶ ቁምላቸው ዳኘን ይህን ዘርዘር አድርገው እንዲያብራሩ ጠይቄያቸው ነበረ።
በመጀመሪያ ደረጃ የኢህአዴግ ሥራ አስፈጻሚ ኮሚቴ መግለጫም እንዲሁም እሱን ተከትሎ የአባል ድርጅቶቹ መሪዎች በቴሌቪዥን በተከታታይ የሰጡት መግለጫ ራሱም እንደሚያሳየው እንግዲህ ድርጅቱ በሀገራችን ለዲሞክራሲና ለብሔራዊ መግባባት ሲባል ወሳኝ እርምጃዎችን ለመውሰድ ተዘጋጅቻለሁ ነው የሚለው። ይሄ በተግባር መታየት አለበት ነው የምንለው። ይሄ በተግባር መታየት አለበት ስንል ከመጀመሪያው የፖለቲካና የህሊና እስረኞችን በተለይ በፖለቲካ አመለካከታቸው ምክንያት መንግስትን በመተቻታቸው ምክንያት በፍርድ ቤት ተከሰው በተለይ የጸረ ሽብር ህጉ አንቀጾች ጠቅሰውባቸው የወንጀለኛ መቅጫ ህጉም አንዳንድ ድንጋጌዎች ጠቅሰውባቸው ተከሰው ጉዳያቸው በፍርድ ላይ መታየት ያለ እንደዚሁም ደግሞ ተወስኖባቸው ቅጣታቸውን በመፈጸም ላይ ያሉ ዜጎች አሉ። እነኚህ ዜጎች በእርግጥ መንግስት በአንድ ወገን በፖለቲካ አመለካከታቸው ሳይሆን የወንጀል ድርጊት ፈጽመው በመገኘታቸው ነው የተከሰሱትም የተፈረደባቸውም የሚል ነገር አለው። ግን በግልጽ የሚታየው አሁንም መንግስት ራሱ ለዲሞክራሲ ምህዳሩ መስፋት እና ለብሔራዊ መግባባት እነኚህ ሰዎች እንዲፈቱ ወስኛለሁ ሲል ድርጅቱ እነኚህ ሰዎች መጀመሪያውን በፖለቲካ አመለካከታቸው ምክንያት እንደታሰሩ ምናልባት በፖለቲካ አመለካከታቸው ምክንያት እሱን ተከትሎ አደረጉ ይባሏቸው ተግባሮች በእነኚህ በጣም በተለይ አሻሚ እና ግልጽነት የጎደላቸው አንቀጾች ያሉት የጸረ ሽብር ህጉም ጭምር ቢሆን ወይም የወንጀለኛ መቅጫ ህጉም ድንጋጌዎች ቢሆኑ እነኛን ፈጽመዋል አልፈጽሙም የሚለው የህግ ክርክር እንዳለ ሆኖ በፖለቲካ አመለካከታቸው ምክንያት እንደሆነ በዋነኛነት በህግ አንጻር ሳይሆን በፖለቲካ አንጻር ማለት ነው የታሰሩት ግልጽ ነው። በዚህ ምክንያትም ነው እኛ እስከምንረዳው ድረስ መንግስት ለመፍታት እነኝ ሰዎች የሚወስድ ነው።
የኢህአዴግ መንግስት በሀገሪቱ ውስጥ አንድም የፖለቲካ ሆነ የህሊና እስረኛ እንደሌለ አጥብቆ ይከራከራል። በገዢው ግንባር አባል ድርጅቶች ሊቃነ መናብርት በተሰጠው መግለጫ ላይም ይኸው ሀሳብ ተንጸባርቋል። የሰመጉን አቋም ከዚህ አኳያ አቶ ቁምላቸው አብራርተዋል።
በዚህ ረገድ ችግር መኖሩን የሚያሳየው በእስር ላይ የሚገኙ የተቃዋሚ ፓርቲ አባላትና አንዳንድ ግለሰቦች ይላል የመንግስትን መግለጫ። እና ምን ማለት ነው አንዳንድ ግለሰቦች? በምን መለኪያ ነው በመደበኛ ወንጀል ተከሰው የተፈረደባቸው ሰዎች እና እነዚህ አንዳንድ ግለሰቦች ይባሉት የሚለዩበት እና የሚፈቱበት መስፈርቱ ምንድን ነው የሚለውን በተመለከተ የመንግስት መግለጫ ጭማሪ ማብራሪያ የሚጠይቅ ነገር ነው። ለዛ ነው እነኚህ ሰዎች የሚፈቱበት ምክንያት የታሰሩበት ምክንያት አስቀድሞ ከመንግስት ጋር ባላቸው የፖለቲካ ልዩነት በመንግስት ላይ በሚያደርጓቸው ትችቶች ወዘተ ጋር የተያያዘ ነው። የፖለቲካ እና የህሊና የፖለቲካ እስረኞች ስንል በመሰረቱ ይህንን ማለታችን ነው። የህሊና እስረኞችን በሚባልበት ጊዜ እንደዚሁ ከፖለቲካን በተጨማሪ በሃይማኖት ጉዳዮችም ጭምር የተለያዩ የሃይማኖት አስተሳሰቦችና አመለካከቶች በመያዛቸው ምክንያት ብቻ በእስር ላይ የሚገኙ ዜጎች አሉ። ተከሰውም ጉዳያቸው መታየት ላይ ያሉ ሰዎች አሉ። እነኚህ ቅድም እንዳልኩት በጸረ ሽብር ህጉ ድንጋጌዎች አሸባሪ ተብለው የተፈረደባቸው ሊሆን ይችላል አንዳንዶቹ። በመሰረቱ በይዘት ደረጃ ግን በምናይበት ጊዜ እነኚህ ሰዎች ለምሳሌ የሙስሊም እንቅስቃሴውን አመራሮች መጥቀስ ይቻላል። በዚህ ረገድ ማለት ነው መንግስት ራሱን በተለያየ ጊዜ በምህረት ሳይጠይቁም ቢሆን በምህረት የፈታቸው ያሉበትን ሁኔታ ማየት ይቻላል። እና እነኚህ ዜጎችም ጭምር እንግዲህ በሊና እስረኛ ዴፊኒሽን ውስጥ ትርጉም ውስጥ የሚካተቱ ናቸው ማለት ነው።
የሰመጉ መግለጫ ትኩረት ከሰጣቸው ቁም ነገሮች አንዱ በምርመራ ስም በዜጎች ላይ ለዘመናት ግፍ ሲፈጸምባቸው የቆዩት እንደ ማዕከላዊ ወንጀል ምርመራ ያሉ የማሰቃያ ስፍራዎች እንዲዘጉ ገዢው ግንባር ኢህአዴግ በወሰነው ውሳኔ ላይ ነበረ። ሰመጉ ዜጎች የሚሰቃዩበት በተለምዶ ማዕከላዊ የተባለ በሚጠራው አዲስ አበባ ውስጥ ባለው ስፍራ ብቻ አይደለም ይላል። ሰመጉ በውስን አቅሙ ያደራጃቸውን መረጃዎች በማስታወስም እንዲህ ያለ የማሰቃያ ተቋም መሠረታዊ ለውጥ እንዲያደርግ የበኩልን አስተዋጽኦ ለማከል እንደሚችል አቶ ቁምላቸው ለቪኦኤ ተናግረዋል።
በተለይ እነኚህ ምርመራና የማሰቃያ ተቋማትን በተመለከተ ለመንግስት የፌዴሪ ሰብአዊ መብቶች ኮሚሽን አለ። ለምሳሌ አጣርቶ መንግስት እርምጃ መውሰድ ቢፈልግ እነኚህን በሚመለከት ዝርዝር መረጃ በእጃችን ያለውን ለመስጠት ዝግጁ ነን፣ ከዚህ በፊትም ገልጸናል። ነገር ግን አሁን ከማዕከላዊ በተጨማሪ ለምሳሌ በርካታ የፖሊስ ጣቢያዎች ኢቭን በአዲስ አበባ ከተማ ውስጥ የሚገኙ የፖሊስ ጣቢያዎች፣ የደህንነት ተቋማት፣ በክልል ያሉ የደህንነት እስር ቤቶች አሉ፣ በአዲስ አበባ ያሉ የደህንነት እስር ቤቶች አሉ፣ በአማራ ክልል፣ በሶማሌ ክልል፣ በሌሎችም በኦሮሚያም ቀደም ሲል አሁን እንኳ ኦሮሚያ ውስጥ ያለ የተሻሻለ ቢሆንም በኦሮሚያም እንደዚሁም በሌሎችም ክልሎች አሉ። አንዳንዶቹ ቦታዎች ልዩ አድራሻና መለያ የሌላቸው ግን ለማሰቃያ የሚጠቀሙባቸው በተለይ የደህንነት መስሪያ ቤቱ የሚገለገልባቸው በርካታ ተቋማት እንዳሉ የታወቀ ነው። በአደባባይ የሚታወቅ ነገር ነው። ግን በእጃችን ያለው መረጃኛ ወደፊት ለመንግስትም ይፋ ለማድረግና ተጨማሪ እርምጃ እንዲወሰድ ለማድረግ ፈቃደኛ ነን።
ሀገሪቱ አሁን ከገባችበት አጣብቂኝና ቀውስ ለመውጣት መደረግ አለባቸው ወይም መወሰድ የሚገባቸው ቀዳሚ ተግባራት ናቸው ያሏቸውንም አቶ ቁምላቸው ዘርዝረዋል።
የመጀመሪያው ነገር ቅድም እንዳልኩት አሁን መንግስት ራሱ ገዢው ፓርቲ ቃል የገባውን ነገር ተግባራዊ ማድረግ ነው። በተለይ የፖለቲካና የህሊና እስረኞችን መፍታት፣ ያለምንም ቅድመ ሁኔታ መፍታት ማለት ነው። እዚህ ጋር ከስራ አስፈጻሚ ኮሚቴው መግለጫም እንደዚሁም የአባል ድርጅቶቹ አመራሮችም ጭምር በሰጧቸው መግለጫዎች በዋናነት ሀገሪቷ ያልገባችበት ቀውስ ጠያቂ እያደረጋሉት ራሱን ዋናውን አመራር ነው። ሌሎች አካላት ቀውሱን በማባባስ ረገድ አስተዋጽኦ የላቸውም ማለት አይደለም። ነገር ግን ይህ እስከሆነ ድረስ እና ዋናው አመራር ኃላፊነቱን እስከሚወስድ ድረስ ቁርጠኛ የሆነ እርምጃም መውሰድ አለበት ሀገሪቷ ገባችበት ቀውስ እንድትወጣ ለማድረግ። ይህን በማድረግ ረገድ ደግሞ የዲሞክራሲና የፖለቲካ ምህዳሩን ማስፋት ለዛሬ ለነገ የዋሊደር የማይባል ነገር ነው። ሶ የፖለቲካና የህሊና እስረኞችን መፈታት አለባቸው በአስቸኳይ ስንል እና እሱ ተግባራዊ መደረግ አለበት ስንል ያለምንም ቅድመ ሁኔታ ማለታችን ነው። ያለምንም ቅድመ ሁኔታ ማለት ምን ማለት ነው? መንግስት ኃላፊነቱን እስከሚወስድ ድረስ እስከወሰደ ድረስ እነኚህ ዜጎች ለመፍታት ሊቀመጥ የገባው የነበረው ቅድመ ሁኔታ በራሱ በመንግስት ተሟልቷል ማለታችን ነው። ስለዚህ እነኚህ ዜጎች ሌላ ጊዜ እንደተለመደው የይቅርታ የምህረት ተማጽኖ ሳያቀርቡ፣ ደብዳቤ ሳይፈርሙ፣ የተለያየ ቢሮክራሲ ውስጥ እንዲያልፉ ሳይደረግ መግለጫችን ላይም የፖለቲካ ትርፍ ለማግኘት የምንለው እሱን እናስታውሳለን። በ97 ዓ ም በ98 ዓ ም ወዘተ ከነበረው እንቅስቃሴ በኋላ የተቃዋሚ ፓርቲ የፖለቲካ አመራሮች በጣም በሚያሳዝን ውስጥ በሚያዋርድ አይነት ደረጃ ይቅርታ ደብዳቤ እንዲፈርሙ ተገደው መውጣታቸውን እናስታውሳለን። እንደዚህ አይነት አይደለም አሁን ከልብ መሆን አለበት። ያ የፖለቲካ ትርፍ ለማግኘት ታቀዶ የተደረገ ነው። አሁን ግን ያ መደገም የለበትም። መንግስት እንደሚለው ከልቡ እነኚህ ሰዎች መፈታት ካለባቸው ተጨማሪ ቅድመ ሁኔታ ሊኖር አይገባም ነው። ይሄ አንደኛው ነው።
ከዚህ ቀጥሎ መሆን ያለበት ደግሞ ሊሻሻሉ የሚገባቸውን ህጎችና ፖሊሲዎችን በአስቸኳይ ማሻሻል እንደሆነም አቶ ቁምላቸው ዳኛ ያስረዳሉ። በዚህ ረገድ የጸረ ሽብር ህጉ፣ የበጎ አድራጎትና የማህበራት ህጉ፣ የምርጫ ህግና የመሳሰሉትን ጠቅሰዋል። የእነዚህ ህጎች አንዳንድ ድንጋጌዎች መሠረታዊና ህገ መንግሥታዊ የሆኑ የዜጎችን መብቶች የሚጻረሩ እንደሆኑም አስታውሰዋል። ገዢው ግንባር ኢህአዴግ ባለፈው ሳምንት ካወጣው መግለጫ በኋላ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዜና የተለያዩ ሰዎች የተገባውን ቃል መንግሥት በአስቸኳይ ተግባራዊ እንዲያደርግ ሲጠቁሙ ይደመጣሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። መለስካቸውን አመስግነን፣ እስቲ አሁን ደግሞ በትላንትናው ምሽት ሎስ አንጀለስ ቢቨርሊ ሂልስ ካሊፎርኒያ ውስጥ የተካሄደውን የጎልደን ግሎብ ሽልማትን እንደው ትንሽ ዳሰስ እናድርግ። ትላንትና እንግዲህ በጣም አስገራሚ ከነበረው ነገር አንዱ ብዙ ታዳሚዎች በኢንተርኔት ላይ ሃሽታግ ሚቱ ወይም እኔም የሚል ቅስቀሳ ሲደረግበት የነበረውና በጾታዊ ትንኮሳ ላይ አስተያየት ሲሰጥበት ሰዎች ብዙ ሴቶች የጾታዊ ትንኮሳ እንዳጋጠማቸው በርካታ ቅስቀሳዎች ሲደረግበት የነበረው ጉዳይ ያንን አጋርነት ለማሳየት በትላንትናው ምሽት ሴቶቹ ጥቁር ልብስ ለብሰው ታይተዋል። አብዛኞቹ ናቸው የዚህ የጥቁር ልብስ አጋርነትን ለማሳየት ወይም ተቃውሞን ለማሳየት የተደረገው ክንውን ላይ ጥቁር ለብሰው የታዩት። በዚህ የጎልደን ግሎብ ሽልማት ላይ ኦፕራ ዊንፍሬ በጣም ቀዳሚ የሆነውን ስፍራ ይዛ ነበር። በዚህም ደግሞ በንግግሯ ባደረገችው ንግግር ቀዳሚውን ስፍራ ይዛ ነበር። የሴቶች ድምፅ አይሰማም ወይም በሴቶች አይታመንም ነበር ያለችው እና አሁን ያ ጊዜ ያበቃ ይመስላል የሚል ይዘት ያለው ንግግር አድርጋለች። ካሁን በኋላ አዲስ ቀንም እናያለን ብላለች። ይህንን ንግግሯን ተከትሎ እንግዲህ ዛሬ በማህበራዊ ሚዲያ ላይ በተለይ ደግሞ በትዊተር ላይ ትሬንዲንግ በሚባለው ቀዳሚ የሆነ ስፍራ ነው የተሰጠው ንግግር ሆኗል። ለ2020ም ለፕሬዝዳንትነት ልትወዳደር ይገባታል የሚሉ ውትወታዎችና ቅስቀሳዎች መሰማት ተጀምሯል። እሷም እንደምታስብበት ተናግራለች። ከዚህ በተጨማሪም በዚህ በጎልደን ግሎብ ላይ የታየው በቀይ ምንጣፍ ላይ ያልፉ የነበሩ አርቲስቶች እየቆሙ ታሪካቸውን ለሌሎች ያካፍሉ ነበር። የገጠማቸውን በዚህ በሃሽታግ ሚቱ ላይ ሲነገሩ የነበሩትን ታሪኮች በዛ በቀይ ምንጣፍም ላይ ቆመው ሲናገሩ ነበረ። ተሸላሚዎችም አሉ። ያልተጠበቁ ተሸላሚዎች፣ ሽልማቶች ነበሩ። እንግዲህ ምናልባት በነገው ምሽት ይህንን የጋቢና ዲጄ ዲጄ ፋትሱ አቀናብሮ ያቀርብልናል። ለዛሬው እንደው እችን ነገር አድርገናችሁ ጠቀስ አድርገን እንለፍ ብለን ነው። መስታወት አድርገው ቀጣዩን ዘገባችንን ልታስተዋውቃለች።
አዎ እንግዲህ ወደ ቀጣዩ ዘገባችን ነው የምናልፈው። ወደ ኢትዮጵያ ነው የምንመለሰው። የገዢው ፓርቲ ኢህአዴግ የግምገማ ማጠናቀቂያ ጽሁፍና ተከትሎ የተሰጠው መግለጫ አነጋጋሪው የሳምንቱ ጉዳይ ነበር። ከመግለጫው በኋላም ፖለቲከኞችና የፖለቲካ እስረኞች የሚለው አገላለጽም እንዲሁም መምታታትን የፈጠረ ጉዳይ ነበር። በሳምንቱ ውስጥ ያነጋገርናቸው አስተያየት ሰጪዎች በየትኛውም ቋንቋ ቢገለጽ ኢትዮጵያ ውስጥ ቁጥራቸው እንኳን በግልጽ የማይታወቅ የፖለቲካ እስረኞች መኖራቸውን ይናገራሉ። ጽዮን ግርማ የፖለቲካ እስረኛ ማለት ምን ማለት ነው? ኢትዮጵያ ውስጥ ያለው የፖለቲካ እስረኛስ ማን ነው? የሚል ጥያቄን አንስታ መቀመጫው ጄኔቫ ስዊዘርላንድ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራ የሰብአዊ መብት ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያምን ጠይቃለች። በዚህ ዙሪያ ያለውን ዘገባ እንስማ።
አቶ ያሬድ ኃይለማርያም የፖለቲካ እስረኞች ማለት ምንም የማያምታታ ዓለም አቀፍ ትርጉም ያለው ጉዳይ ነው ይላሉ። ትርጉሙም የሚወድቀው በሰውየው ማንነት ላይ ሳይሆን አንድን የመንግስት አካል ፖሊሲ አፈጻጸሙንና ድርጊቱን የተቃወመ ወይም አምባገነንነትን ያልተቀበለና ከዚህ ጋር ተያያዥ በሆኑ ጉዳዮች ላይ ሀሳቡን በመግለጽ የታሰረ በአጠቃላይ የፖለቲካ እስረኛ ነው ይላሉ። በአሁኑ ሰዓትም በኢትዮጵያ በተገቢው መንገድ ያልተመዘገቡ ቁጥራቸው የበዛ የፖለቲካ እስረኞች መኖራቸው የተረጋገጠ ጉዳይ ነው ይላሉ።
መንግስት በሃይማኖቶች ውስጥ ጣልቃ መግባቱን ተቃውመው ለእስር የተዳረጉ የሃይማኖት አባቶች በቅርብ ጊዜ ብናይ የሙስሊም ማህበረሰቡን የወከሉ ድምጻችን ይሰማ ብለው የተንቀሳቀሱ ሰዎች፣ በዋልድባ ገዳም ጋር ተያይዞ የታሰሩ መነኮሳት፣ ሌላው ደግሞ ከዚህ ከኢኮኖሚ ወይም ከሀብት ክፍፍል ጋር ወይም ከመሬት ጥርምት ጋር በተያያዘ ይሄ የህዝባችን መሬት ይሄ ቦታ ሊነካ አይገባም በማለት ብቻ ያችን ርዕስ አንስተው መንግስትን በመቃወማቸው የተነሳ የታሰሩ የማህበረሰብ ተወካዮች የፖለቲካ እስረኞች ናቸው። ለምሳሌ በጋምቤላ የነበረውን የመሬት ቅርምት ተቃውመው በተለያየ በአካባቢው እንቅስቃሴ ያደረጉ ከነበሩ የታሰሩ ሰዎች አሉ። በኦሮሚያ ክልል በቅርብ ጊዜ የተነሱት ከማስተር ፕላኑ ጋር ተያይዘው በተነሱ ግጭቶች ይሄ የዚህ አካባቢ ህዝብ መሬት ያለ አግባብ ሊነካ አይገባም ብለው የህዝቡን ጥያቄ ያቀረቡ የአካባቢ ተወካዮች ታስረው ግን የሚከሰሱት በሽብር የመንግስትን የልማት ስራ በማደናቀፍ ነው። እነዚያ ሰዎች ፖለቲካ እስረኛ ነው የሚቆጠሩት። ማንነት ጥያቄ በማንሳት ይሄ በወልቃይት እንዲሁም በደቡብ አካባቢ ኮንሶ እንደዚሁም ሌሎች ቦታዎች ላይ ህዝባችን ወደዚህ አካባቢ ነው ማንነቱ ሊወሰን የሚገባው ድንበሩ እንደዚህ ነው የሚሉ ጥያቄዎች በማንሳታቸው ምክንያት የታሰሩ አሁን የወልቃይት ኮሚቴ አባላት ታስረው ግማሾቹ በሽብር ሁሉ ክስ ተመስርቶባቸዋል። እነዚህ ሰዎች የፖለቲካ እስረኞች ናቸው።
አቶ ያሬዳ ያይዘው እነዚህ ሰዎች ከታሰሩ በኋላ ክስ የሚመሰረትባቸው በሽብርና አመጽ በማነሳሳት የሚል እንደሆነ ጠቅሰው ሰዎቹ የጠየቁት ወይም የደገፉት ሐሳብ የመብት ጥያቄን በመሆኑ የፖለቲካ እስረኞች ናቸው ይላሉ።
በትምህርት ተቋማቶች ውስጥ የመናገር ሐሳብን የመግለጽ ይሄ የአካዳሚክ ነጻነትን በማራመዳቸው ምክንያት የታሰሩ የከፍተኛ ተቋማት ይሁን በየትኛውም ደረጃ ያሉ ተማሪዎች፣ መምህራን፣ ምሁራን ሐሳባቸውን በመግለጻቸው ብቻ የጥቃት ሰለባ ተደርገው የታሰሩ ሰዎች ናቸው። ፖለቲካ ፓርቲ መሪዎች፣ ደጋፊዎቻቸው፣ አባላቶቻቸው በምርጫ መታዘብ ሂደት ውስጥ ታዛቢ ሆነው በመሳተፋቸው ብቻ የተቃዋሚዎች ታዛቢ በመሆናቸው ብቻ ታርጌት የተደረጉ ሰዎች፣ ሰላማዊ ሰልፎችን ያዘጋጁ በሰልፎች ላይ የተሳተፉ ሰዎች እንደ ሽብርተኛ እየተቆጠሩ ለእስር የተዳረጉ ሰዎችን በጠቅላላ ይጨምራል። የተለየ አስተሳሰብ፣ የተለየ የፍልስፍናም ይሁን የፖለቲካ ምልከታ ይዘው አደባባይ ወጥተው የጻፉ ሐሳባቸውን የገለጹ እንደዚሁም በድረ ገጾች ላይ የሚጽፉ አምደኞች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ የሲቪክ ማህበራት ተወካዮች፣ የሰራተኛ ማህበር፣ የመምህራን ማህበር፣ የሴቶችን ጉዳይ የሚያንቀሳቅሱ እና በኦሮሚያ ክልል እጅግ ቁጥሩ በርካታ የሆነ በሺዎች የሚቆጠሩ ወጣቶች ሰልፍ በመውጣታቸው ምክንያት ታስረው ግፍም ተፈጽሞባቸዋል። እነዚህ ሰዎች አሁንም በእስር ላይ ያሉ በርካቶች ናቸው። በአማራም ክልል እንደዚሁ በባህር ዳር፣ በጎንደር ተይዘው በተለያየ ማጎሪያ ካምፕ ውስጥ አሁንም ጭምር ታስረው እየማቀቁ የሚገኙ ወጣቶች አሉ። ደቡብ ክልል እንደዚሁ በኮንሶ እና ሌሎች አካባቢዎችም እንደዚሁ ከተቃውሞ ሰልፍ ጋር ተያይዘው የታሰሩ ሰዎች አሉ። ከሰልፍ ላይ ታፍነው ተወስደው፣ ከስራ ቦታቸው ላይ ታፍነው ተወስደው፣ ከመኖሪያ ቤታቸው ታፍነው ተወስደው የት እንደደረሱ የማይታወቁ ሰዎች አሉ። ሰዎች የተወሰዱት በመንግስት የጸጥታ ኃይሎች እንደሆነ ቤተሰቦች፣ የአካባቢው ሰው አይተዋል። ግን የት ቦታ እንደታሰሩ በምን ሁኔታ ላይ እንደሚገኙ ሳይታወቅ አመታት የተቆጠሩ ሰዎች አሉ።
አቶ ያሬድ በዘረዘሯቸው ሁኔታ የታሰሩትና ቁጥራቸው በውል የማይታወቁ ሁሉ የፖለቲካ እስረኞች እንደሆኑ ይናገራሉ። ሰዎቹ አሁን በእስር ቤት የሚገኙ በመሆናቸው መካድ የማይቻል ሀቅ ነው ይላሉ። ረቡዕ ታህሳስ 25 2010 ዓ.ም ገዢው ፓርቲ ኢህአዴግ ከአራቱ የፓርቲ አመራሮች ጋር በሰጡት መግለጫ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፍርድ ቤት የተፈረደባቸው ወይም ደግሞ በአቃቤ ሕግ ክስ የተመሰረተባቸው እና ጉዳያቸው እየተጣራ የሚገኙ የፖለቲካ አመራሮችም ሆኑ ግለሰቦች ክሳቸው ተቋርጦና በምህረት እንደሚፈቱ ገልጸዋል። ከዚህ ቀደም ታስሮ የተፈታው የዞን 9 የኢንተርኔት አምደኛው በፍቃዱ ኃይሉ እነዚህ ሰዎችም የፖለቲካ እስረኞች ናቸው ይላል።
በአመለካከት ልዩነታቸው የታሰሩ ሰዎች አሉ። ተቃውሞ ሰልፎችን በማድረጋቸው የታሰሩ ሰዎች አሉ። እዚህ ሀገር የሰላማዊ የፖለቲካ ትግል አያዋጣም ብለው ትጥቅ ትግል በመምረጣቸው አንዳንዶቹ ተማርከው፣ አንዳንዶቹ ደግሞ እንዲሁ ገና ሊሄዱ ሲዘጋጁ የታሰሩ ሰዎች አሉ። ጋዜጠኞች በመጻፋቸው የታሰሩ አሉ። በጥቅሉ በፖለቲካ አመለካከታቸው ልዩነት የታሰሩ በጣም ብዙ ናቸው። እነዚህን ሁሉ ነው ማካተት ያለበት።
አቶ ያሬድም ሆነ አቶ በፍቃዱ እስረኞቹ ከመቼ ጀምሮ እንደታሰሩና የት እንደሚገኙ ቁጥራቸው ምን ያህል እንደሆነ ጉዳያቸው በሚዲያና በማህበራዊ ሚዲያ ከሚገለጸው በስተቀር በይፋ የሚታወቅ ነገር የለም ይላሉ። በዚህ ጉዳይ ላይ በቅርቡ ያነጋገርናቸው ጠበቃ አቶ ወንድሙ ኢብሳና አቶ አለልኝ ምህረቱ ሁለቱ በግላቸው ብቻ ወደ 900 ለሚደርሱ በአማራና በኦሮሚያ ህዝባዊ ተቃውሞ ምክንያት የታሰሩ ደንበኞች እንዳላቸው ነግረውን ነበር። በፍቃዱ ኃይሉ የእስረኞቹ ቁጥርና ማንነት በመንግስት ሀቅኝነትና ቤተሰቦቻቸው ይፋ ለማድረግ በሚያደርጉት ጥረት ላይ የተመሰረተ ነው ይላል።
ይህንን የእስረኞችን ጉዳይ በተለይ የሚከታተል ሲቪል ሶሳይቲ እንኳን የለንም። የመንግስቶቹም ቢሆኑ ይህንን እያደረጉ አይደሉም። ስለዚህ ከሁላችንም የበለጠ የሚያውቁት የመንግስት ተቋማት ናቸው፣ ፍርድ ቤቶችና ማረሚያ ቤቶች ናቸው። አንዳንድ ሲቪል ሶሳይቲዎች አሉ። ለምሳሌ ኢትዮ ትሪያልስ የሚባለው ኢትዮጵያን ሂማን ራይትስ ፕሮጀክት የሚባሉት እነሱ ይመዘግባሉ። ኢትዮ ትሪያልስ የተፈረደባቸውና ያልተፈረደባቸው ወደ 3000 የሚሆኑ እስረኞችን ዘርዝሯል። ግን አብዛኞቹ በሽብር ብቻ የተከሰሱ ናቸው። ግን ሽብር ብር ያልተከሰሱ ፖለቲካ እስረኞች አሉ። ሌላ ለምሳሌ አመፅን በማነሳሳት ክስ የተመሰረተባቸው አሉ። በተለይ ደግሞ እነዚህን ፌዴራል ፍርድ ቤት ውስጥ ያሉ ናቸው። የክልል ፍርድ ቤቶች ውስጥ ተከሰው ማረሚያ ቤት ውስጥ እንደውም አንዳንዶች ሳይከሰሱ ሳይመሰረትባቸው ራሱ ታጉረው ያሉ አሉ።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ በእስር ላይ ያሉ የፖለቲካ አመራሮችም ሆነ ግለሰቦች ከማለታቸው ውጪ እነማን እንደሚፈቱ በዝርዝር የተገለጸ ነገር የለም። ክሳቸው ተቋርጦ ወይም በምህረት ከሚለው በስተቀርም መቼ እንደሚፈቱ መቼ ክሳቸው እንደሚቋረጥም የተነገረ ነገር የለም ወይም የወጣ ዝርዝር መረጃ እስካሁን የለም። እንደ አቶ ያሬድና በፍቃዱ ያሉ በሰብአዊ መብቶች ዙሪያ የሚሰሩ ሰዎች ትክክለኛ ብሔራዊ መግባባትን ለመፍጠር ሁኔታውን በግልጽ አስቀምጦ ሁሉንም የፖለቲካ እስረኞች መፍታት ካልተቻለ ሁኔታው ማታለል ነው የሚሆነው ይሉታል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደ መጨረሻው ዘገባችን ነው የምናልፈው። ጋዜጠኛ ኢብራሂም ሻፊ ባለፈው ሳምንት ህይወቱ አልፏል። በጊዜያዊ መኖሪያነት ኬንያ ነበር የሚኖረው።
ናይሮቢ በስደት ነበር የሚኖረው። በዛ ህይወቱ አልፏል። መስታወት እንደውም እኔና አንቺ ነን ፕሮግራሙን ያቀረብ ነው የነበረው። ኢብራሂም ሻፊ የጋቢና እንግዳችን ነበር። በስደት ላይ ለሰራ ነው ፕሮግራም እና ባለፈው ሳምንት አጥር ያለ ዝግጅት አርብ ዕለት አድርገን ነበር። እስቲ እሱን እንስማው። ኢብራሂም ሻፊ የአንደኛ ደረጃ ትምህርቱን በተማረባቸው የፍትህና የፈለገ ዮርዳኖስ ትምህርት ቤቶች በትምህርታቸው የላቀ ውጤት ከሚያመጡ ተማሪዎች አንዱ ነበር። ይህን ትጋቱን የሁለተኛ ደረጃ ትምህርቱን በጨረሰበት አብዮት ቅርጽ ትምህርት ቤት በድጋሚ ካሳየ በኋላ በከፍተኛ ነጥብ የአዲስ አበባ ዩኒቨርሲቲን በመቀላቀል በፖለቲካል ሳይንስ ትምህርት የመጀመሪያ ዲግሪውን አግኝቷል። ትምህርቱን ካጠናቀቀ በኋላም ተወዳጅ የሲቪክ መምህር ነበር። በትምህርት ቢሮ ውስጥ በአስተዳደር ስራም አገልግሏል። ወደ ጋዜጠኝነት ሙያ የገባው በስፖርት ጋዜጠኝነት ሲሆን ኢትዮ ስፖርት፣ ስፖርት ዓለም አቀፍና መዝናኛ የስራ መጀመሪያዎቹ ጋዜጦች ነበሩ። ከዚህ በተጨማሪም በሀገር ውስጥና በውጭ ሀገር የስፖርት ጉዳይ ላይ ትንታኔን በመስጠት ከሚታወቁ ቀዳሚ ጋዜጠኞች አንዱ ነበር። በተለያዩ የሬዲዮ ፕሮግራሞች ላይም የስፖርት ተንታኝ ነበር። በመጨረሻም አዲስ ጉዳይ የተሰኘው ሳምንታዊ መጽሔት ምክትል አዘጋጅ በመሆን ፖለቲካዊና ማህበራዊ ጉዳዮችን የተመለከቱ የትንተና ጽሁፍ ያስነብብም ነበር። በየካቲት ወር 2008 ዓ.ም የወጣቶችን ስደት በተመለከተ ኢትዮጵያውያን በተለይ ደግሞ ወጣቶች ለምን ይሰደዳሉ በሚል አዘጋጀነው ፕሮግራም ኢብራሂም እንግዳችን ነበር። ኢብራሂም ከጋዜጠኝነቱ በተጨማሪ ተወልዶ ያደገው ከአዲስ አበባ ነዋሪዎች አብዛኛው ወጣት ለስደት ከሚወጡባት ቂርቆስ ክፍለ ከተማ ወይም ጨርቆስ እየተባለ ከሚጠራው ሰፈር በመሆኑ ቂርቆስ አካባቢ በንጽጽር ከሌሎች የአዲስ አበባ ከተሞች ጋር ሲተያይ በኑሮ ዝቅ ያሉ ሰዎች የሚኖርበት፣ ምግብን ጨምሮ በርካታ ችግሮች ያሉበት አካባቢ ነው ብሎን ነበር።
ለመሰደዳቸው ዋነኛው ምክንያት ድህነት ነው። ግን ድህነትን ብቻ ነጥለሽ አትመለከችም። ድህነት ስትይ የመንግስት የፖሊሲ ውድቀት ነው። ድህነት በራሱ ማለት ነው። ለወጣቶች ስራ መስጠት አለመቻል፣ ለወጣቶች እንዲረጋጉ የሚያስችላቸው ስራ መስጠት አለመቻል፣ ወጣቶችን ያማከለ ፖሊሲ መቅረጽ አለመቻል የመንግስት የፖሊሲ ውድቀት ማሳያ ነው እና
እንግዲህ የዛሬው የጋቢና ጉዟችን እየተጠናቀቀ ነው። በመግቢያችን ላይ የአባ ሙሴ ዘራ አይን ሽልማት በተመለከተ አስተዋውቀናችሁ ነበር። በጊዜ ጥረት ምክንያት ነው ያላስተላለፍ ነው። ነገ
ሙሉን ይዘን እንመለሳለን። እንግዲህ ለዛሬው የጋቢና ጉዟችን በዚህ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ
ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው እኔ መስታወት አራጋው፣
ጽዮን ግርማንን ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው።
እንግዲህ ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገ ጉዞ እንገናኝ።
እየው መኮንን ይቀጥላል። ሰላም ሳይደፋ ነገን የሚያኖር